እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ 1:23 የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሜይ 22 2016 ለሬዲዮን አገልግሎት የሚሆን የገንዘብ እርዳታ ማሰባሰቢያ ለማድረግ በመደበኛ አምልኮ ፕሮግራማችን ላይ ባዘጋጀነው የምሳ ግብዣ ላይ እንድትገኙልን በአክብሮት እንጋብዛችኋለን። የፕሮግራም ስፍራና ሰዓት በ1210 ኖርዝ ሃይላንድ ስትሬት አርሊንግተን ቨርጂኒያ 22201 ሲሆን መደበኛው አምልኮ ፕሮግራማችን በ10:30 ኤኤም ይጀምራል። የምሳውና የገንዘብ ማሰባሰቢያው ሰዓት ከ1 ፒኤም ጀምሮ ይሆናል። በዚህ ጊዜ ለመምጣት ማትችሉ እርዳታችሁን በቼክ ለመላክ በ1210 ኖርዝ ሃይላንድ ስትሬት ስዊት ኤ አርሊንግተን ቨርጂኒያ 22201 ለኢትዮጵያን ኮቨናንት ጋስፕል ቸርች ብላችሁ ብትልኩ ይደርሰናል። በተጨማሪም በድረ ገጻችን ላይ www.ethiocgc.org በመግባት የፔፓል ሲስተም በመጠቀም መርዳት ትችላላችሁ። ለተጨማሪ መረጃ በኢሜይል ethiocgc@gmail.com ወይንም በስልክ ቁጥር 571-643-8454 ልታገኙን ትችላላችሁ። ለምታደርጉልን የጸሎትም ሆነ የገንዘብ ድጋፍ እግዚአብሔር ይባርካችሁ።
ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
ውድ አድማጮቻችን፣ ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፈለው የወንጌል ትምህርት ኢየሱስ ክርስቶስ ለሰው ልጆች የተሰጠበት ልክና መጠኑ በሚል ተከታታይ ትምህርት ላይ ያተኮረ ትምህርት ይሆናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እንደዚሁም በኤፌሶን ምዕራፍ 1 ቁጥር 22 እና 23 ላይ ሁሉንም ከግሩ በታች ያስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉን በሁሉ የሚሞላ የርሱ ሙላት ሆና ይላል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ለሰው ልጆች ያለውን ፍቅሩን የገለጠው አንድያ ልጁን እስኪሰጥ ድረስ ባደረገው ተግባራዊ ፍቅር ነው። ውድ አድማጮች፣ ይህንን ሁኔታ ልብ ብለን ስንመለከት እግዚአብሔር አንድያ ልጁን የሰጠን በውሰት አይደለም፣ ወይም ደግሞ ለአንድ አፍታ ለሆነ ታሪካዊ ሁኔታ አይደለም። አንድያ ልጁን ለሰው ልጆች የሰጠበት ምስጢር እጅግ በጣም አስደናቂና ዘላለማዊ የሆነ ጉዳይ ነው። እግዚአብሔር ልጁን የሰጠን ከድንግል ማርያም በመወለዱ የሰው ልጅ እንዲሆን የኔና የናንተን ማንነት ለዘላለም የተጋራ የሰው ልጅነትን ገንዘቡ ባደረገ መሰጠት ነው የተሰጠን። ይህንን ወደፊት በጥልቀት እናያለን። እግዚአብሔር ልጁን የሰጠበት ሁኔታ ልጁ ስለተሰጣቸው የሰው ልጆች የሚናገረው ጥልቅ መልእክት አለው። ይህንንም ወደፊት በስፋት እናያለን። አንድ ሰው የሚሰጠው ለአንድ ሰው በሚሰጠው ስጦታ ስጦታው የሚሰጠውን ሰው የሚያከብርበትንና የሚቀበልበትን ሁኔታ ይናገራል። እግዚአብሔር አንድያ ልጁን መስጠቱ የስጦታውን ትልቅነትና ክብርነት ያሳያል። ምክንያቱም የሰጠን ስጦታ አንድያ ልጁን ይላልና። አንድያ ልጅ የሚለው ኢየሱስ ማን ነው በሚለው ተከታታይ ትምህርት እንዳሳየሁት አንድያ ልጅነቱ መለኮታዊነቱን አመልካች የሆነ ቃል ነው። አርዮስ እንደካደው የመካድ ፍላጎት ከሌለን በቀር ኢየሱስ ክርስቶስ የእግዚአብሔር ልጅ አንድያ ልጅ መሆኑን ስናምን መለኮታዊነቱን ማመናችን መሆኑን ልብ ማለት አለብን። ውድ አድማጮች፣ እግዚአብሔር ለኛ ለሰው ልጆች የሰጠን ይህንን ዘላለማዊ ጌታ ነው። አንድያ ልጁን ዘላለማዊ አምላክ የሆነውን የሰጠን። ምክንያቱም ዮሐንስ ሲናገር በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና በማለት ስለሆነ የተሰጠን ስጦታ ማን ነው ብለን ስንል ኢየሱስ የእግዚአብሔር ልጅ መለኮት የሆነው ጌታ እንደሆነ ልብ ብለን ማስተዋል ይኖርብናል። የተሰጠን ጌታ አንድያ ልጅ ተብሎ መነገሩ በራሱ ስለ ስጦታው ክብሩነትና ታላቅነት መናገሩ መሆኑንም ልብ ማለት አለብን። እግዚአብሔር ለዓለም ማንን ሰጠ ተብለን ብንጠየቅ መመለስ ያለብን አንድያ ልጁን ነው በማለት እንደሆነ ማስተዋል እንችላለን። አንድያ ልጁን ሰጠን ስንል ከመለኮት በተገኘ መለኮት ከአባቱ ጋራ በመለኮታዊ ባህሪ በሁሉ የተካከለውን አንድያ ልጁን እግዚአብሔር ሰጠን። እግዚአብሔር ስም ብሩክ ይሁን። የተሰጠን መለኮት የሆነ ልጅ ነው ማለት ነው ባጭሩ። መለኮትነቱን ባጎደለ መልክ ወይንም መለኮትነቱን ባሳጣ መልክ የተሰጠን ስጦታ ማየትና መመልከት ጎዶሎ ወንጌል ነው። እግዚአብሔር አንድያ ልጁን ሰጠን ማለት የወንጌል ህይወት ነው። እግዚአብሔር ስም የተባረከ ይሁን። የተሰጠን ስጦታ መለኮት የሆነውን አንድያ ልጅ እግዚአብሔር ስለሰጠን ይህንን ማመናችን ምስጢሩ ትልቅ እንደሆነ ልብ ማለት አለብን። ብዙ ነገር የሚነካ ነውና ውድ አድማጮች እግዚአብሔር የሰጠንን ስጦታ በተለያየ በረቀቀ ሙግትና ክርክር ማንም ሊያጠፋውና ሊጋርደው የማይቻለውን የክርስቶስን የክብር ወንጌል ለመጋረድ ሰይጣናዊ ጥበብና ጋንንታዊ በሆነ ቅንአት ያሰጥ ወንጌል የሚሰብኩና የሚያስተምሩ የተወለዱበትን ቀን እስኪረግሙ ይደርሳሉ እንጂ የክርስቶስ የክብሩ ወንጌል ብርሃን በፍጹም ሊጋረድ አይችልም። ስጦታው የእግዚአብሔር ልጅ የኢየሱስ ክርስቶስ የክብሩ ብርሃን ጨለማን የሚደመስስ ነውና። ውድ ወገኖቼ እግዚአብሔር የሰጠን ማን ነው? እስኪ ቆም ብላችሁ ላፍታ የወንጌልን እውነት ልብ ብላችሁ አስቡ። እግዚአብሔር ቃል ከላይ እንዳነበብኩት እንደሚነግረን እግዚአብሔር የሰጠን አንድያ ልጁን ነው። ምንም እንኳን ከድንግል ማርያም ቢወለድም ለወለደችው ማርያም እንኳን ሳይቀር ይህ የእግዚአብሔር ልጅነቱ ለዓለም ሁሉ እንደሆነ ለወለደችው ማርያም ለራሷም ቢሆን ስጦታዋ የሆነውን ጌታ ነው የሰጠን። የእግዚአብሔር ልጅነቱን ከማርያም አላገኘውምና የተሰጠን ስጦታ ከሰማየ ሰማያት የወረደ ብለን እናምናለንና ምንጩ ሰማይ የሆነ ማንነቱ መለኮት የሆነ ከአባቱ በተገኘ ልጅነት ልጅ የሆነውን አንድያ ልጅ እግዚአብሔር ሰጥቶናልና። አንድያ ልጅ ከተሰጠን ይህ ልጅነት መለኮታዊ ባህሪውን አመልካች መሆኑን ካልተካደ የተሰጠነን መለኮት ለዓለም የሰጠው ከአባቱ በቀር አብሮ የሚዳበል እኔም ሰጣችኋለሁ የሚል ማንም የለም። የሰው ልጆች ሁሉ የዚህ መለኮታዊ ስጦታ ተቀባዮችና ተጠቃሚዎች ናቸው። ማርያምም ተቀባይና ተጠቃሚ ናት። ኢየሱስ ክርስቶስ ከድንግል ማርያም የተወለደው ጌታ ባንድያ ልጅነቱ አባቱ ነኝ ማለት ከሚችለው ከአበቀር ኢየሱስን እንካቹ ብሎ የሰጠን ከእግዚአብሔር አበቀር ማንም የለም። ኢየሱስ የተሰጠው በሰው ፍቅር ሳይሆን በመለኮት ፍቅር ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ሐዋርያት የሰበኩልን ወንጌል እንደሚያስተምረን ኢየሱስ ክርስቶስ ለሰው ልጆች በመሰጠቱ ፍቅሩን የገለጠው ልጁን በመስጠቱ ፍቅሩን የገለጠው እግዚአብሔር አብ ብቻ ነው። ልጁ የርሱ ብቸኛ ልጅ ነውና በመለኮትነቱ ኢየሱስ ክርስቶስን ለዓለም ለመስጠት ምክንያት የሆነው ፍቅር መለኮታዊ ፍቅር መሆኑን ወንጌል ያስተምረናል። ይህ ፍቅር የሰጣቸው ልጅ የሰጣቸውን ልጅ ለሚያምኑ ሁሉ የዘላለም ሕይወት በማግኘት ከዘላለም ኩነኔና ፍርድ እንዲድኑ ለማስቻል የተገለጠ ፍቅር ነው። ሰጪው መለኮት የሆነው አብ ተሰጪው ስጦታ ደግሞ መለኮት የሆነው አንድያ ልጅ መሆኑ ክርስትና ብለን የምናምነውን እምነት በእግሩ የሚያቆም መሰረት እንደሆነ ልብ ማለት አለብን። ይህንን እንደፈለገን እየዘላበድንና እያምታታን ዋጋ የምናሳጣውና ከሌላ ነገር ጋር የምንቀላቅለው አይደለም። ሰዎች የተለየ ዋጋ አውጥተው የሚሰጡትን እጅግ የከበረ ስጦታቸውን ልዩ መሆኑን ለማሳየት ለብቻው ከምንም ሳይቀላቅሉ ጎልቶና ደምቆ ስጦታው እንዲታይላቸው እንደሚያደርጉ የታወቀ ነው። የእግዚአብሔር ስጦታ ነው የምንለው ኢየሱስ ክርስቶስ ደግሞ ከሁሉ ይበልጣል፣ ከሁሉም ይደምቃል። ጌታ ኢየሱስ ክብሩን ለደቀ መዛሙርቱ በገለጠበት ጊዜ ሙሴና ኤልያስ ከርሱ ጋር ተገልጠው ነበር። በሉቃስ ወንጌል ምዕራፍ 9 ከቁጥር 30 እስከ 36 ላይ እንደዚህ የሚል ቃል እናያለን። እነሆም ሁለት ሰዎች እነርሱም ሙሴና ኤልያስ ከርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጽመው ስላለው ስለመውጣቱ ይናገሩ ነበር። ነገር ግን ጴጥሮስና ከርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከርሱ ጋር ቆመው የነበሩትን ሁሉ ሰዎች አዩ። ከርሱም ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለኛ መልካም ነውና አንድ ለአንተ አንድም ለሙሴ አንድም ለኤልያስ ሶስት ዳሶች እንስራ አለው። የሚለውንም አያውቅም ነበር። ይህንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጡት ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ። ድምጹም ከመጣ በኋላ ኢየሱስ ብቻውን ሆኖ ተገኘ። እነርሱም ዝም አሉ። ካዩትም ነገር በዚያ ወራት ምንም ለማንም አላወሩም ይላል። ይህ ጥልቅ የሆነ ትምህርት ያስተምራል። በዚያ ተራራ ላይ ከተራራ የሚበልጥ ትልቅ መገለጥ ለነዚህ ሐዋርያት በቀሪ ዘመናቸው ጌታ የሰጣቸው ነው ወንጌል አደራ ሊፈጽሙ መሰረት የሆነ ነገር የተጣለበት ስፍራ ነው። ምንም እንኳን ሙሴና ኤልያስ በክብር ቢገለጡም የነርሱ ክብር ከእግዚአብሔር የተነሳ የተገኘ ክብር ነበር። ይህንን ሁኔታ ወንጌል በሚያስደንቅ ሁኔታ እዚሁ ባነበብኩላችሁ ክፍል ላይ ያሳየናል። እንደዚህ ይላል፣ ነቅተው ግን ክብሩንና ከርሱ ጋር ቆሞ የነበሩትን ሁለት ሰዎች አዩ ይላል። ምንም እንኳን ሙሴና ኤልያስ በክብር ታይተው ተብሎ ቢነገርም በዚህ ክፍል ላይ የጌታ የኢየሱስ ክርስቶስ ክብርና የነርሱ ክብር የተለያየ እንደሆነ እናያለን። ሐዋርያቱ በነቁበት ጊዜ ክብሩንና ከርሱ ጋር ቆሞ የነበሩትን ሁለት ሰዎች በተመሳሳይ ክብር አለማየታቸውን እንመለከታለን። በዚህ መሰረት ደቀ መዛሙርቱ በጌታ ያዩት የራሱን ክብር እንደሆነ እናያለን። ዮሐንስ ይህንን ስላየ ነው በወንጌሉ ላይ ይህ መሰረት በተጣለበት መረዳት ላይ ቆሞ በምዕራፍ 1 በወንጌሉ ቁጥር 14 ላይ ዮሐንስ እንዲህ ይላል፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። የእግዚአብሔር ልጅ ስጦታ ሆኖ የተሰጠን ጌታ ከአባቱ በተገኘ ክብር የከበረ የራሱ የሆነ የልጅነት ክብር ያለው ጌታ መሆኑን እናያለን። ጌታ ኢየሱስ የነበረው ክብር የልጅ ክብር፣ ያንድያ ልጅ ክብር ነው። ከአባቱ ዘንድ ያለው ክብር ነው። የሙሴና የኤልያስ ክብር ግን የሎሌና የአገልጋይ ክብር ስለነበረ ከጌታ ከኢየሱስ ክርስቶስ ጋር ሶስት ክብር ያላቸው ሆኖ አልታዩም። ስለዚህ ነው ወንጌሉ ነቅተው ግን ክብሩንና ከርሱ ጋር ቆመው የነበሩትን ሁለት ሰዎች አዩ ብሎ ነጥሎ በጥንቃቄ የሚነግረን። በራሱ ክብር የተገለጠውን ጌታ በአገልጋይነት ክብር ከተገለጡት ጋር አንድ አድርገውት ለሙሴና ለኤልያስ እንደሚሰሩት ድንኳን ለርሱም ሶስተኛ ሊሰሩ ሲያስቡ ከገናናው ክብር የሚገስጽ መገለጥ፣ የሚያርም መገለጥ መጣላቸው። እንግዲህ ውድ አድማጮች አስተውሉ። ይህ መገለጥ የመረጥሁት ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ። ድምጹም ከመጣ በኋላ ኢየሱስን ብቻውን ሆኖ ተገኘ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ በአብ የተመረጠው ብቻውን የሚሰማው ደግሞም ብቻውን ሆኖ ሊታይ የሚገባው ጌታ እርሱ ከማንም ከምንም ተቀላቅሎ አይቀርብም። ኢየሱስ ብቻውን በጠራ ሁኔታ በማይገለጥበት ወንጌል ውስጥ ክርስትና የሚባል እምነት አይኖርም። ክርስትና ኢየሱስ ብቻ ነው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ከመጥምቁ ዮሐንስም እንደተጠመቀ መጽሐፍ ቅዱስ ሲያስተምረን በዮሐን በማቴዎስ ወንጌል ወንጌላትም እንደሚያመለክቱት ዮሐንስ ታሰረ። ዮሐንስ እያነሰ ኢየሱስ እየደመቀ እየጎላ እንደመጣ መጽሐፍ ቅዱስ ያሳያል። ዮሐንስ ለጌታ ለኢየሱስ መንገድ ጠራጊ ነው። ኢየሱስ የሚረማመድበትን ክብሩን የሚገልጥበትን የሰዎችን ልብ በኃጢአት የተሻከረውን በእብሪት የተሞላውን በክፋት የተሞላውን ልብ በንስሐ የሚያስተካክል ነቢይ ነው። የጌታ ኢየሱስ መንገድ ጠራጊ ነው። የእግሩን ጫማ ጠፍር ሊፈታ የማይገባው ነው። እንግዲህ የዮሐንስና የጌታ ኢየሱስ ክብር ከዚህ በላይ እጅግ የላቀ ነው። ዮሐንስ እያነሰ ኢየሱስ እየደመቀ እየጎላ መጣ። የመምህራቸው ማነስ ያሳሰባቸው የመጥምቁ ዮሐንስ ደቀ መዛሙርት የኢየሱስ ማንነት አልገባቸውም ነበር። ዮሐንስ ማነሱ ስላሳሰባቸው በዮሐንስ ወንጌል ምዕራፍ 3 ቁጥር 26 ላይ ወደ ዮሐንስ መጥተው መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርህለት እነሆ እርሱ ያጠምቃል ሁሉም ወደ እርሱ ይመጣሉ አሉት። ይህንን ክፍል ስንመለከት እንደነቃለን። እነዚህ የዮሐንስ ደቀ መዛሙርት የነብዩ ተከታዮች ሆነው የቀሩበት ምክንያት መጥምቁ ዮሐንስ የሚያስተምረውን አጥርተው ስላልተረዱ ነበር። ዮሐንስ የመልእክቱ ዓላማውም ሆነ ምስጢሩ አልገባቸው። ሌሎች ግን መምህራቸው ዮሐንስ ያለውን ሰምተው ጌታን ሲከተሉ እነዚህ የነብዩ ተቆርቋሪ ሆነው የጌታ ማጥመቅም ሆነ ሰዎች ሁሉ ወደ ጌታ መምጣታቸው ሲያሳስባቸው እናያለን። ሰዎች ነቢዩን ትተው መሲሁን ክርስቶስን ሲከተሉ ደስ ያልተሰኙ መሆናቸው እጅግ ያስደንቃል። የነቢዩ ተቆርቋሪዎች በመሆን ችግር ውስጥ ሲገቡ እሱንም ችግር ውስጥ ሊያስገቡት ሲሞክሩ ይታያል። ከሳኦል የተሻለ ልብ ያለው መጥምቁ ዮሐንስ ግን የጌታ ባሪያ ስለነበረ ዮሐንስ በጌታና በርሱ መካከለ የቀረበውን የፉክክር ሐሳብ ይቀበል አልወደደም። የሰጣቸው መልስ በዮሐንስ ወንጌል ምዕራፍ 1 ቁጥር 27 እስከ 30 እንደዚህ የሚል ነው። ዮሐንስ መለሰ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም ነገር ግን ከርሱ በፊት ተልክ ያለው እንዳልሁ ራሳችሁ ተመስክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምጽ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ። እርሱ ሊልቅ እኔ ግላንስ ያስፈልጋል። ሙሴና ኤልያስ ከጌታ ኢየሱስ ጋር አንድ እንዳልሆኑ መንገድ ጠራጊ ሆኖም ዮሐንስም መንገድ ከጠረገለት ጌታ ጋር አብሮ እንደማይቆም ሌሎችም ጻድቃን ቢሆኑ ቅዱሳን ቢሆኑ ከኢየሱስ ክርስቶስ ከእግዚአብሔር ልጅ ጋር ደባል በመሆን ወይንም የሚተካከል የክብር ስፍራ በመውሰድ አብረውት ሊሰለፉ ፈጽሞ አይችሉም። እግዚአብሔር ዓለሙን እንዲሁ በመውደዱ የሰጠን ስጦታ ብቻውን የሚሰበክ ብቻውን የሚመለክ ብቻውን የምንታመንበት ማንም አጠገቡ ድርሽ የማይል ከሁሉ የላቀ የመጠቀ የዘላለም ክብርና ሕይወት የሆነ ጌታ ነው። ይህንን አንድያ ልጅ እግዚአብሔር እንደሰጠ አታምንም? ምን አታምኝም? ምን እግዚአብሔር አንድያ ልጁን የሰው ልጅን ባህሪ እስኪካፈል በተካፈለበት ባህሪ ሰው ሆኖ እስኪሞት መከራ እስኪቀበል በዚያ መከራ በተቀበለበት ትንሳኤን በለበሰበት አካል የተነሳ በሰማያት በዚያ አካል ያረገውን አንድያ ልጅ ብርቅውን ስጦታ ከማን ጋር ቀላቅለህ ተወስደዋለህ? ከማን ጋር ቀላቅለሽ ተወስጃለሽ? ለታገባው ያላትን ሊያገባት ያላትን ሴት ቀላቅሎ ከሌላ ጋር የሚወስዳለን? ያጨችውን ሰው ከሌላ ወንድ ጋር ሁለተኛ ደባልቃም ተወስድ አለችን? የሚያገባትን ሙሽራ ከሌላ ደባል ሙሽራ ጋር የሚወስዳለን? በቤተ ክርስቲያን ዛሬ በወንጌል የሚደረገው መንፈሳዊ ግልሙትና ግን ይህንን ያሳያል። በደሙ የዋጃትን ቤተ ክርስቲያን መከራ የተቀበለባትን ቤተ ክርስቲያን ለሌሎች ልናጫት በሌሎች ፍቅር ልናስይዛት ባልሞቱላት ደማቸውን ባላፈሰሱላት ባልተገረፉላት ባልቆሰሉላት በትንሳኤ አኃይል የምትሞተውን የምትፈራውን ሞት ያልሻሩላትን በእነርሱ ፍቅር ልናስይዛት ቤተ ክርስቲያኑን በደሙ ያጫትን የምንታገልበት መታገል እርጉም ወንጌል አይደለምን? ውድ ወገኖቼ እቃና ንብረት የሆነ ልብስና ጌጥ የሆነ ማጫ ገዝቶ ሰው ባጨ ጊዜ እንኳን ሙሽራና ሙሽሪት መካከል ጣልቃ ሰው ቢገባ ሰዎች ሁሉ ያማቸዋል። በመገረፍ በታላቅ መከራና ስቃይ ደሙን አፍስሶ በደሙ ዋጅቶ ከሰይጣን ኃይል ባርነት ነጻ አውጥቶ ከአባቱ ጋር አስታርቆ የራሱ ያደረጋቸውን ቅዱሳንን ሊያነጻቸው ድፈት የሌለባቸው አድርጎ የሚያስውባቸውን ከሚወዳቸው ጌታ ለያይተን በሌሎች ፍቅር ልናስጠምድ ባለመዋል የሆንበት ከንቱ ወንጌል የተረገመ አይደለምን? እግዚአብሔር ይህንን እርጉም ወንጌል ከልባችን ይንቀለው። ውድ አድማጮች አዳምጡ። እግዚአብሔር ዓለሙን እንዲሁ በመውደዱ የሰጠን ስጦታ ብቻውን የሚሰበክ ብቻውን የሚመለክ ብቻውን የምንታመንበት ማንም አጠገቡ ድርሽ የማይል ከሁሉ የላቀ የመጠቀ የዘላለም ክብርና ሕይወት የሆነ ጌታ ነው። ስሙ ለዘላለም ብሩክ ይሁን። ይህ የወንጌል እውነት ይህንን የወንጌል እውነት የሚጣላ ገዳዳ የሆነ ሰይጣናዊ ትምህርትና ስብከት ሁሉ በጌታ በኢየሱስ ስም የተረገመ ነው። እንዲህ የክርስቶስ ክብር ለመጋረድ ምስጢራዊ በሆነ አሰራር የወንጌሉ ክብር በሰው ልብ እንዳያበራ ሰዎች በክርስቶስ ፍቅር ተጠምደው እንዳይያዙ የሚታገል ሰይጣናዊ አሰራር ሁሉ በሐዋርያት እርግማን የተረገመ ነው። የሚረባ ነገር አይደለም። የተቆላ ስንዴ ተዘርቶ እንደማይበቅል በሰው ህይወት ክብርን አያስገኝም። ይህንን ክብር ስጦታ አንድያ ልጅ የእግዚአብሔር ልጅ በእግዚአብሔር ፍቅር የተሰጠንን የምንወስድበት አወሳሰዳችን ስጦታውን ያከበርንበትን ሁኔታ የስጦታውን ክብርነት የተረዳንበትን መረዳት ያሳያል። እግዚአብሔር ለዓለም የተሰጠውን ስጦታ እናውቃለንን? ሐዋርያቱ እንቅልፍ ተጫጭኗቸው 3 ድንኳን ሊሰሩ እንደፈለጉ ከእንቅልፋቸው ሲነቁ ከኢየሱስ በስተቀር ሌላን እንዳላዩ እኛም በጨለማ ኃይል በአዚም ውስጥ ሆነን ጌታ ኢየሱስን ከሌሎች ጋር ቀላቅለን በደሙ የዋጃቸውን በሌሎች ፍቅር እንዲጠመዱ ለማድረግ በአዚም ወንጌል የምናገለግልበት ዳፍንት ከኛ ላይ እግዚአብሔር ይግፈፍልን። እግዚአብሔር ለዓለም የተሰጠውን ስጦታውን ብቻውን ሰዎች እንዲያውቁት በሱ ፍቅር እንዲጠመዱ በጉ ወደሚሄድበት እንዲሄዱ ከርሱ ሌላ ወደ ማን እንሄዳለን እንዲሉ በኢየሱስ ክርስቶስ ፍቅር ተጠምደው የኢየሱስ ብቻ እንዲሆኑለት ሐዋርያው ጳውሎስ እናንተን ለአንዲት እንደ አንዲት ሴት ላንድ ወንድ አጭቻቸዋለሁ እንዳሉ በእግዚአብሔር ቀናት እየቀኑ በወንጌል አጫቸው ለክርስቶስ እንደሚያደርጉ እግዚአብሔር እኛም ይሄን እንድናደርግ ይርዳን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ለዓለም የሰጠውን ስጦታ ማወቅ አለብን። ልናስተውል ይገባል። ሰዎች በድን የሆነ እቃ ለጌጥና ባንድ ስፍራ የሚቀመጥ እቃ ሲሰጡን እንዴት ለዚያ ቃል እንጠነቀቃለን? እግዚአብሔር ዓለሙን ሁሉ እንዲያው በጸጋውና በመህረቱ ከወደደበት ፍቅር የተነሳ የሰጠው ስጦታ ምን እንደሆነ ማን እንደሆነ እናስተውል። ለዕብራውያን የተጻፈው መጽሐፍ የእግዚአብሔር ስጦታ የሆነው ኢየሱስ ማን እንደሆነ በሚደንቅ ሁኔታ ይገልጥልናል። በምዕራፍ 1 ከቁጥር 2 እስከ 3 ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እግዚአብሔር የሰጠን ስጦታ ማን ነው የሚለውን ይህ ክፍል በሚደንቅ ሁኔታ ይነግረናል። የዕብራዊ ጸሐፊ እንደሚያሳየን ሁሉ ወራሽ ሆነውን ዓለማት የተፈጠረበትን እግዚአብሔር በርሱ ሆኖ የተናገረበትን የርሱን ክብር የአምላክን ክብር የሚያንጸባርቀውን የባህሪው ምሳሌ ሆነውን ሁሉን በስልጣኑ ቃል የሚደግፈውን ኃጢአታችን በራሱ ያነጻውን በሰማያት በግርማው ቀኝ የተቀመጠውን ይህን ልጅ ነው እግዚአብሔር የሰጠን። የሰማችሁትን ሁሉ ለመታነጻችሁ ለመዳናችሁ ያድርግላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የቆያችሁ ትምህርት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የቀረበ የወንጌል መልእክት ነው።
እኛ ግን የተሰቀለውን ክርስቶስን እንሰብካለን። 1 ቆሮንቶስ 1:23 የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሜይ 22 2016 ለሬዲዮን አገልግሎቷ የሚሆን የገንዘብ እርዳታ ማሰባሰቢያ ለማድረግ በመደበኛ አምልኮ ፕሮግራማችን ላይ ባዘጋጀነው የምሳ ግብዣ ላይ እንድትገኙልን በአክብሮት እንጋብዛችኋለን። የፕሮግራሙ ስፍራና ሰዓት በ1210 ኖርዝ ሃይላንድ ስትሬት አርሊንግተን ቨርጂኒያ 22201 ሲሆን መደበኛው አምልኮ ፕሮግራማችን በ10:30 ኤኤም ይጀምራል። የምሳውና የገንዘብ ማሰባሰቢያው ሰዓት ከ1 ፒኤም ጀምሮ ይሆናል። በዚህ ጊዜ ለመምጣት ማትችሉ እርዳታችሁን በቼክ ለመላክ በ1210 ኖርዝ ሃይላንድ ስትሬት ስዊት ኤ አርሊንግተን ቨርጂኒያ 22201 ለኢትዮጵያን ኮቨናንት ጋስፕል ቸርች ብላችሁ ብትልኩ ይደርሰናል። በተጨማሪም በድረ ገጻችን ላይ www.etocgc.org በመግባት የፔፓል ሲስተም በመጠቀም መርዳት ትችላላችሁ። ለተጨማሪ መረጃ በኢሜይል etocgc@gmail.com ወይንም በስልክ ቁጥር 571-643-8454 ልታገኙ ትችላላችሁ። ለምታደርጉልን የጸሎትም ሆነ የገንዘብ ድጋፍ እግዚአብሔር ይባርካችሁ።